ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። አይኖቹ በሰው መንገድ ላይ ናቸው፣ እርምጃውንም ሙሉ ያያል። ኃጢአትን የሚሰሩ ይሰወሩበት ዘንድ ጨለማ ወይም የሞት ጥላ የለም። አዎ ውድ ወገኖቼ፣ ከእግዚአብሔር ፊት ከእግዚአብሔርስ ዓይን ማን ይሰወራል? ማን ይደበቃል? እግዚአብሔር ሌላ ሁሉ ቢቀር እንኳን እነሆ ከተወለድንበት ጊዜ እስካሁን ያለውን የእርምጃችንን ሁኔታ ሁሉ እያንዳንዷን ነገር ጠንቅቆ ይረዳል፣ ያውቃል። የሕይወታችንን እስትንፋስ እግዚአብሔር አምላካችን በዚህች ሰዓት ይገነዘባል። ዛሬ ከሰው ጋር ተኳርፈን፣ ዛሬ ከሰው ጋር ተጣልተን፣ ዛሬ በሰው ላይ ደግሞ እነሆ ክፉ ነገርን ተናግረን ወገናችንን፣ ወንድማችንን፣ እህታችንን አምተንም ከሆነ እግዚአብሔር ያውቃል። እግዚአብሔር በዚህች ሰዓት እንኳን እስከ አጥንታችን ፍላጭ ድረስ ዘልቆ የምናስበውን ነገር ይረዳል፣ ያውቃል። ምን ታስባላችሁ? ከእግዚአብሔር ፊት ማንም ተሰውሮ ሊሸሸግ አይችልም። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር የተመሰገነ ይሁን። እኔና እናንተን ከብዙ ባለጠጎች ከብዙ አዋቂዎች ይልቅ መርጦንና ወዶን በቤቱ አቁሞናልና በእግዚአብሔር ደስ ይለናል። እግዚአብሔር ባለጠጋ ነው። እግዚአብሔር ለእኔና ለእናንተ ደግሞ ለዳንኤል የሰጠውን ጥበብ 7 እጥፍ አድርጎ ደግሞ በእኔና በእናንተ ላይ ይጨምራል። እግዚአብሔር አስተዋዮች እንዲያደርገን ምንጊዜም በፊቱ መቅረብ፣ ምንጊዜም ከቃሉ መመገብ እጅግ አስፈላጊ እጅግም ጠቃሚ ነው። ከዚህ ከኦሪት ዘሌዋውያን መጽሐፍም ብዙ ዕውቀትን እንድንገበይ ለሕይወታችን ምረብ የሚሆነውን ነገር እግዚአብሔር እነሆ በጌታ መንፈስ ቅዱስ አስተማሪነት መንፈሳዊ ኮረጆአችን ውስጥ ሰንቆልን ትርፍና ጥቅም ለሌሎች እንድንሆን 30 እና 60 መቶ ፍሬም እንድናፈራ አድርጎናል። እግዚአብሔር በእውነት ታላቅ ነው ወገኖቼ። እግዚአብሔር ከማደሪያው እኔና እናንተን መርቆናል። እግዚአብሔር እየተመሰገነ ይሁን። ይህንን የኦሪት ዘሌዋውያን መጽሐፍ ጥናታችንን ዛሬ እናጠናቅቃለን። ጀምረን ደግሞ እስክንጨርስ ድረስ ለረዳን ለልዑል እግዚአብሔር ክብር ምስጋና ይግባው ይድረሰው። በሚቀጥለው ክፍለ ጊዜ ጥናታችን እንግዲህ እግዚአብሔር ቢረዳን የሉቃስ ወንጌል ትምህርትን አብረን አንድ ላይ እንመለከታለን። ጸልዩልን። ስለዚህም እግዚአብሔር የተመሰገነ ይሁን። እስቲ በማስቀደም እንጸልይ። ጌታ ሆይ፣ በዚህች ምሽት ለእኔም ለወገኖቼም የሚረባ ማዕድ አለ። ለዘላለም የሚበቃ ማዕድ ዛሬ ተበልቶ አልቆ ነገ የሚያሳስብ ምን እበላለሁ ምን እጠጣለሁ የማይባል የዘላለም ማዕድ አለ። ከዚህ ማዕድህ ደግሞ እኛ ልጆች በልተን እንድንቆምና እንድንጠነክር በጌታ መንፈስ ቅዱስ እንድትረዳን እንለምንሃለን። በደላችንን ሁሉ ይቅር በል በጌታ በኢየሱስ ክርስቶስ።
አድማጮች እንግዲህ ትላንትና አባጥና ነው ክፍለ ጊዜ ውስጥ ያየነው የእግዚአብሔር ሰው ምን አይነት ስለት መሳል እንዳለበት ተመልክተን ነበር። እስቲ ዛሬም ደግሞ ከዚያው በመቀጠል አንዳንድ ሐሳቦችን አቀርብላችኋለሁና በጥሞና ተከታተሉኝ ዘንድ በፍቅር ጠይቃችኋለሁ። ወገኖች እግዚአብሔር በገባነው ስዕለት መሰረት በባለ ዕዳነት ይይዘናል። ዛሬ ብዙ ክርስቲያኖች ለእግዚአብሔር የገቡትን ስዕለት አይጠብቁም። የተሳልነውን ስዕለት የማንፈጽመው ከሆነ ወይም ደግሞ አቅልን የምንመለከተው ከሆነ ረጋ ብለን ብናስብበት ይሻላል ብዬ እናገራለሁ ወይም ደግሞ መክራለሁ። ዛሬ ብዙ ክርስቲያኖች እንደተለዩ አስባለሁ። ጳውሎስ እንደሚለውም ብዙዎች እንደተፈረደባቸው፣ ብዙዎችም እንዳንቀላፉ አስባለሁ። ስዕለት እንድናደርግ እግዚአብሔር እንደማይጠይቀን ልብ እናድርግ። ስለት በራሳችን ፈቃደኝነት ላይ የተመሰረተ ጉዳይ ነው። ይህንን ደግሞ በትላንትናው ምሽት ክፍለ ጊዜያችን ተመልክተናል። ስለት በራሳችን ፈቃደኝነት ላይ የተመሰረተ ጉዳይ ነው። ለእግዚአብሔር ስዕለት ካደረግን ግን ልንፈጽመው ይገባል። ለአምላክህ ለእግዚአብሔር ስዕለት በተሳልክ ጊዜ አምላክህ እግዚአብሔር ካንተ ፈጽሞ ይሻልና ኃጢአትም ይሆንብሃልና መክፈሉን አታዘገይ። ባትሳል ግን ኃጢአት የለብህም። ባፍ የተናገርከው ለአምላክህ ለእግዚአብሔር በፈቃድ ተስላልና ከከንፈር የወጣውን ታደርግ ዘንድ ጠብቅ ይላል። ዘዳግም ምዕራፍ 23 ከቁጥር 21 እስከ 23 ያለውን ተመልከቱ። ዘዳግም ምዕራፍ 23 ከቁጥር 21 እስከ 23 ያለውን መመልከት ይቻላል። ከዚህ በመቀጠል ደግሞ የዚህን ምዕራፍ ዝርዝር ሐሳቦች እንደሚከተለው ሰጣቸዋለሁ እና ጻፍ አርጓቸው። አንደኛ፣ ሰዎችን በተመለከተ የሚደረግ ስዕለት ከቁጥር 1 እስከ 8 ተዘርዝሮ እናገኛለን። ሰዎችን በተመለከተ የሚደረግ ስዕለት ከቁጥር 1 እስከ 8። ሁለተኛ፣ እንስሳትን በተመለከተ የሚደረግ ስዕለት ከቁጥር 9 እስከ 13። እንስሳትን በተመለከተ የሚደረግ ስዕለት ከቁጥር 9 እስከ 13 ፈጠን አድርጌ ያነባለውና ቶሎ ጻፉ። ሶስተኛ፣ ቤትን በተመለከተ የሚደረግ ስዕለት ከቁጥር 14 እስከ 15 ባለው ስፍራ ተዘርዝሮ እናገኛለን። ቤትን በተመለከተ የሚደረግ ስዕለት ከቁጥር 14 እስከ 15። አራተኛ፣ ርስትን ወይም እርሻን በተመለከተ የሚደረግ ስዕለት ከቁጥር 16 እስከ 5 ባለው ስፍራ ተዘርዝሮ እናገኛለን። አምስተኛውና የመጨረሻው በስዕለት ለእግዚአብሔር ስለምንለያቸው ወይም ስለምንቀድሳቸው ነገሮች ከቁጥር 26 እስከ 34 ባሉት ስፍራ ተዘርዝረው እናገኛቸዋለን። በስዕለት ለእግዚአብሔር ስለምንለያቸው ወይም ስለምንቀድሳቸው ነገሮች ከቁጥር 26 እስከ 34 ባሉት ስፍራ ተዘርዝረው እናገኛቸዋለን። እስቲ የመጀመሪያው ርዕሳችንን እንመልከት። ሰዎችን በተመለከተ የሚደረግ ስዕለት። ዘሌዋውያን ምዕራፍ 27 ከቁጥር 1 እስከ 2 ያለውን ተመልከቱ። እንዲህ ይላል፣ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ማናቸውም ሰው ሰውን ለእግዚአብሔር ሊሰጥ ቢሳል አንተ እንደምትገምተው መጠን ስለ ሰው ዋጋውን ይስጥ ይላል። ወገኖቼ፣ ከላይ የቀረበውን ጥቅስ አዲሱ የመጽሐፍ ቅዱስ ትርጉም እንዲህ በማለት ያስቀምጠዋል፣ ለእስራኤል ሕዝብ ይነግር ዘንድ እግዚአብሔር ለሙሴ የሚከተሉትን የሥርዓት መመሪያዎች ሰጠው። አንድ አይነት ልዩ ስዕለት ቢፈጸምና አንድ ሰው ለእግዚአብሔር ስጦታ ሆኖ ቢቀርብ ያንን ሰው መልሶ ለመዋጀት ከዚህ የሚከተለውን ገንዘብ መክፈል ይቻላል ይላል። አያችሁ አጻጻፉን? እዚህ ላይ እንግዲህ አንድ አይነት ልዩ ስዕለት ሲል በጣም ዋጋ ያለው ወይም ክቡር ነው የምንለውን ነገር ይመለከታል። አስተዋላችሁ? አንድ አይነት ልዩ ስዕለት ሲል በጣም ዋጋ ያለው ወይም ክቡር የሆነውን ነው የሚመለከተው። ዳዊት ምንም ሳይደክምበት በስጦታ መልክ የተሰጠውን ለእግዚአብሔር ለማቅረብ እንደፈለገ ልብ እናድርግ። ንጉሡም ኦርናን በዋጋ ካንተ እገዛለሁ፣ ለአምላኬም ለእግዚአብሔር የሚቃጠል መሥዋዕት ያለ ዋጋ አላቀርብም አለው። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 24ን ልብ ይሏል። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 24። ወዳጆቼ አንድ ነገር ልነግራችሁ ፈልጋለሁ። አባል ለሆናችሁበት ቤተ ክርስቲያን ያለፋችሁበትንና ያልደከማችሁበትን ስጦታ ትሰጡ ይሆናል። እንደዚህ አይነት ሰዎች ከሆናችሁ እግዚአብሔር ይቅር ይበላችሁ። እርግጥ ነው በዚህ ባለንበት ዘመን አስራትን የማውጣት ግዴታ የለብንም። እስራኤላውያን አስራትን የማውጣት ግዴታ ነበረባቸው። እኛ ግን ያንን የማድረግ ግዴታ የለብንም። እግዚአብሔር አስራት በኩራታችንን አይፈልግም። የነጻ ስጦታ እንድንሰጥ ነው የሚፈልገው። አንድ ነገር በጣም እርግጠኛ ሆኜ ልነግራችሁ ፈልጋለሁ። እግዚአብሔርን ካቃለላችሁት እርሱም ያቃልላችኋል። በቃ አንድ ጊዜ አንድን ሥራው የተሳካለትን የንግድ ሰው ለመሆኑ እንዲህ ሊሳካልህና ሊከናወንልህ የቻለው እንዴት ነው በማለት ጠየቅሁት። እርሱም ምንም ምስጢር የለኝም፣ እግዚአብሔር ሲሰጠኝ እኔም እሰጣለሁ፣ በቃ ይኸው ነው በማለት መለሰልኝ። ወገኖቼ እንዲህም ስለ ተባለ ግን ሁልጊዜ እግዚአብሔር በገንዘብ ይባርከናል ማለት አይደለም። ብዙ ልዩና የተለያዩ ባርኮቶች አሉት። ይሁን እንጂ አንዳንዶቻችን ድሆች ይሆን ነው። የዕለት ኑሮን በተመለከተም አንዳንዶቻችን በሰቀቀን የምንኖረው ባገኘነው ነገር ለእግዚአብሔር ታማኝ ስላልሆን እንደሆነ አስባለሁ፣ ደግሞም አምናለሁ። አንድ ጊዜ አንድ የመደብር ሥራው እያሽቆለቆለበት የመጣ ሰው ጥቂት ቁሳቁሶቹን ቢሮ ያስቀምጦ ሄደ። ከስጦታውም ጋር የሥራ እንቅስቃሴ በጣም እየተናጋ ነው። ለማንኛውም እነዚህን ነገሮች ለቤተ ክርስቲያን ልሰጥ ብዬ ነው የመጣሁት የሚል ማሳሰቢያ ጽፎልኝ ነበር ሄደው። ከእንደዚህ አይነቱ ስህተት እግዚአብሔር ይሰውረን ወገዶቼ። ይህ ሰው ለእግዚአብሔር ሊሰጥ ያመጣው ቃል ምን እንደሆነ ታውቃላችሁ አይደለ? ከስሮ ስለነበረ ከኪሳራው የተረፈችውን ነገር ነው። አይ እጅግ ያስቀኛል ወይም ደሞ ይገርመኛል። ለእግዚአብሔር የምንሰጠው ዋጋ ያለውንና መስዋዕትነትን የሚጠይቅ መሆን እንዳለበት አስረግጬ ለነግራችሁ ወዳለሁ። እስቲ ቁጥር 3 እና 4 እንመልከት። ለወንድ ከ20 ዓመት ጀምሮ እስከ 60 ዓመት ድረስ እንደ መቅደሱ ሰቅል ሚዛን ግምቱ 50 የብር ሰቅል ይሁን ይላል። ለምሳሌ አንድ ሰው በስዕለት ራሱን ለእግዚአብሔር ቢሰጥ በቤተ መቅደስ ማገልገል አለበት ማለት አይደለም። ይህ የሌዋውያን ሥራ ነው። በዚያም ምትክ ግን ለአገልግሎት የሚሆን የተመደበውን ስጦታ ያቀርባል። ይህ የልዋጭ ክፍያ ይባላል። መስራት ከሚችለው አንጻር ሲተመን በ20ና በ60ዎቹ ዓመታት መካከል ያለ ሰው ከፍተኛ ዋጋ አለው። እንግዲህ ዋጋው የሚተመነው በጉልበት ወይም በታማኝነት መጠን ነው ማለት ነው። በአፍላ ዕድሜ ዘመኑ ውስጥ ያለ ሰው የላቀ አገልግሎት መስጠት ይችላል። እዚህ ላይ እንደ ግምቱ መጠን ሲል በወቅቱ የነበረውን ዋጋ ነው የሚያመለክተው። የሴት ድርሻ አነስተኛ ነው። ይሁን እንጂ መርሳት የሌለብን ትልቅ ነገር ሴትም እንደ ወንድ ሁሉ ራሷን ለእግዚአብሔር መስጠት እንደምትችል ነው። የዮፍታሔ ልጅ ለእግዚአብሔር መስዋዕት ከመሆን ይልቅ ሳታገባ እንድትኖርና ራሷን ለእግዚአብሔር በስዕለት እንድትሰጥ የተደረገውም በዚህ ምክንያት እንደሆነ አስባለሁ። ለተሳለችው ስዕለት የምዝጋና መግለጫና የስዕለቷ ዋጋ ይሆናት ዘንድ ሐና ትንሹ ሳሙኤልን ወደ ቤተ መቅደስ አመጣችው። ጌታ ሆይ ልጅ ብትሰጠኝ መልሼ ላንተ እንደምሰጠው ቃል ገብቼ ነበር። በስዕለቴም መሰረት ልጄ ይሆና ነበር ያለችው። ሐና የገባችውን ቃል ጠብቃለች ወገኖቼ። ራሳችሁን ለእግዚአብሔር የሰጣችሁበት ጊዜ አለን? ልጆቻችሁን፣ የልጅ ልጆቻችሁን ለእግዚአብሔር የሰጣችሁበትስ ጊዜ አለን? ንብረታችሁንና ያላችሁን ሁሉ ለእግዚአብሔር ያስረከባችሁበት ጊዜስ አለን? እንደዚያ እንድታደርጉ እግዚአብሔር ይፈልጋል ወገኖቼ። እንደዚያ ልታደርጉ ትችላላችሁ። ሆኖም እግዚአብሔር እንደዚያ እንድታደርጉ አላስገደዳችሁም። እንደዚያ እንደምታደርጉ ቃል ከገባችሁ ግን የግድ ቃላችሁን መጠበቅ አለባችሁ። እስቲ ዘሌዋውያን ምዕራፍ 27 ከቁጥር 5 እስከ 8 ያለውን ደግሞ እናንተ ቆየት ብላችሁ ተመልከቱ። አያችሁ ወገኖቼ፣ በዚህ ክፍል ዋጋ የሚተመነው በእድሜ መጠን እንጂ በማኅበረሰቡ ውስጥ ባለን ደረጃ፣ በሀብታችን ወይም በታዋቂነትና በስመጥርነታችን መጠን አይደለም። ልብ በሉ ወገኖቼ፣ ዋጋው የሚተመነው በምናደርገው የሥራ አስተዋጽኦ መጠን ነው። በዚህ ሥራ በፈቃደኝነት ይሳተፉ ዘንድ እግዚአብሔር ለድሆች የሰጠውን ዕድል እናስተውል። ግለሰቡ መክፈል በሚችለው መጠን ካህኑ ዋጋ ይተምናል። ከእነዚያ ባለጸጎች ይልቅ የመበለቲቱ ሳንቲም ስጦታ በመንግሥተ ሰማያት የከበረ ዋጋ አለው። ሌላው ደግሞ የሰዎችን ስዕለት አስመልክቶ የቀረበው አስደናቂ ገጽታ ነው። በዕለት ተዕለት በምናደርገው የሥራ ግንኙነት ለሌላው ሰው ሥራን ከፍላለን። ስዕለትን በተመለከተ ግን በጣም የተለየ ነው። እግዚአብሔርን ለማገልገል የሚከፍለው ግለሰቡ ነው። እግዚአብሔርን ማገልገል ራሱ መብት ነው። የእንስሳት መሥዋዕትን በተመለከተ የስዕለት ልዋጭ ክፍያ። እስቲ አሁን ዘሌዋውያን ምዕራፍ 27 ከቁጥር 9 እስከ 10 ያለውን ደግሞ ያነብላችኋለሁ። እንዲህ ይላል፣ ለእግዚአብሔር መሥዋዕት አድርጎ የሚያቀርበው እንስሳ ቢሆን ሰው ከነዚህ ለእግዚአብሔር የሚሰጠው ሁሉ ቅዱስ ይሆናል። መልካሙን በክፉ ክፉንም በመልካም አይለውጥ። እንስሳንም በእንስሳ ቢለውጥ እርሱና ልዋጩ የተቀደሱ ይሆናሉ ይላል። ወገኖቼ፣ በአንድ የገጠር አካባቢ በምትገኝ አንዲት አነስተኛ ቤተ ክርስቲያን መጋቢ በነበርኩበት ዘመን የቤተ ክርስቲያናችን አባል የሆነ ሰው ወደ ግጦሽ ስፍራ ወሰደኝና አንድ ወይፈን አሳየኝ። ያንን ወይፈንም ለጌታ እንደ ሰጠው ነገረኝ። እውነቱን ልንገራችሁ፣ ያ ወይፈን ዕድሜው ያለው አይመስልም። ምናልባትም ለጌታ ሊሰጠው ያሰበው በዚያ ምትክ ሳይሆን እንደማይቀር እገምታለሁ። በኋላ ግን ያ ይሞታል የተባለው ወይፈን እያደር እየተሻለውና እየጠነከረ መጣ። ይህን የተመለከተው የወይፈኑ ባለቤት ግን ሐሳቡን ለወጠና ይህን ወይፈን ለራሴ ላስቀረውና ሌላ ወይፈን እሰጣለሁ አለ። ያንን ወይፈን ሸጠና ገንዘቡን ለቤተ ክርስቲያን ሰጠ። ባደረገውም ነገር ቅንጣት አልጸጸተውም። ወገኖቼ፣ እኔን ያድራጎቱ እጅግ ይዘገንነኛል። እግዚአብሔር ግን ወገኖቼ እንደዚያ እንድናደርግ አይፈልግም። በዚህ ምትክ ያንን እሰጣለሁ እንድንል አይፈልግም። አንድን ነገር ለማድረግ ቃል ከገባን ያንኑ ነው መስጠት ያለብን። ያናንያና የሰጲራ ኃጢያትም ይህን እንደነበር አዘንጉ። ሙሉውን የመሬታቸውን ሽያጭ ለጌታ እንደሚሰጡ ቃል ገቡ። ይሁን እንጂ ቃላቸውን አልጠበቁም። በመጀመሪያውኑ ሁሉንም ለእግዚአብሔር እንዲሰጡ አልተጠየቁም። በንብረታቸው ወደዱትን የማድረግ ነጻነት እንዳላቸው ጴጥሮስ ተናግሯል። በፍጹም ፈቃደኝነት ለመስጠት የወሰኑ ስጦታ ነበር። እነርሱ ግን ከገንዘቡ ከፍለው ግማሹን ለራሳቸው ለማስቀረት ፈለጉ። ወዳጆቼ፣ ይህ የምንነጋገረው ነገር በዘመናችን እንኳን እየተፈጸመ ነው። እግዚአብሔር በገባነው ቃል መሰረት ይይዘናል። የምናመልከው አምላክ በፍጹም ከአቁ ወይም ከእውነታው ፈቀቅ የማይል አምላክ ነው። እስቲ ከቁጥር 11 እስከ 13 ያለው እንደሞ እንመልከት። እንስሳው ለእግዚአብሔር መስዋዕት መሆን የማይገባው እርኩስ ቢሆን እንስሳውን በካህኑ ፊት ያኑሮ፣ መልካምም ቢሆን ክፉም ቢሆን ካህኑ ይገምተው፣ ካህኑም እንደሚገምተው መጠን እንደዚሁ ይሁን። ይቤዠውም ዘንድ ቢወድ ከግምቱ በላይ አምስተኛ ይጨምር ይላል። ንጹሕ ያልሆነ እንስሳን በስዕለት መልክ መስጠት ይቻላል። ይሁን እንጂ ያ እንስሳ ለእግዚአብሔር መስዋዕት አይቀርብም። ካህኑ የእንስሳውን ዋጋ ይገምታል። ሰውየው እንደገና ለራሱ ሊያደርገው ቢፈልግ የዋጋውን አምስት እጅ ይከፍላል ማለት ነው። ከዚህ በመቀጠል የቤቶች ስዕለትን በተመለከተ የተደነገገውን የልዋጭ ደንብ እንመለከታለን። እስቲ ቁጥር 14 እና 15ን ተመልከቱ። ሰውም ለእግዚአብሔር ቅዱስ ይሆን ዘንድ ቤቱን ቢቀድስ ካህኑ መልካም ወይም ክፉ እንደሆነ ይገምቷል። ካህኑም እንደሚገምተው መጠን እንዲሁ ይቆማል። የቀደሰውም ሰው ቤቱን ይበጀው ዘንድ ቢወድ ከግምቱ ገንዘብ በላይ አምስተኛ ይጨምር፣ ቤቱም ለርሱ ይሆናል የሚልን ቃል እናገኛለን። ወገኖቼ፣ ይህ እንግዲህ ሦስተኛው ርዕሳችን መሆኑ ነው። ለሰው ቤቱ በጣም የተቀደሰ ቁሳዊ ንብረቱ ነው። ማንም ሰው ቤቱን በስዕለት ለእግዚአብሔር መስጠት ይችላል። ክርስቲያኖች ልጆቻቸውን ለጌታ እንደሚሰጡ ሁሉ ቤታቸውንም መስጠት እንደሚችሉ አምናለሁ። ባለቤቱ በዚያው በቤቱ ውስጥ ሆኖ የተገመተውን ኪራይ ለእግዚአብሔር ይሰጣል። የኪራዩን ገንዘብ ካልፈለገ ግን አምስት እጅ ይከፍልና እንደገና የራሱ ያደርገዋል። ይህ እንግዲህ የእግዚአብሔርን ባለቤትነት ግምት ውስጥ በማስገባት የምንከፍለው ቅጣት መሆኑ ነው። አንድ ጊዜ አንድ ሰው ቤቱን ለጌታ መስጠት ስለፈለገ አብሬው እንድጸልይ ጠራኝ። የእግዚአብሔር ቤት እንዲሆን እንደሚፈልግና እኔም በፈለግኩት ጊዜ ወደዚያ ቤት መምጣት እንደሚችል ነገረኝ። በመሠረቱ እኔም ቤት ስለነበረኝ ወደዚያ ቤት መሄድ አላስፈለገኝም። ሰውዬው ቤቴን ለእግዚአብሔር ሰጥቻለሁ ያለው ከሙሉ ልቡ ቢሆን ኖሮ የእግዚአብሔርን ባለቤትነት ግምት ውስጥ በማስገባት ኪራይ መክፈል ይገባው ነበር። ምናልባትም ይህ ቃል በቃል መተርጎም ያለበት ነገር ነውን? በማለት ትጠይቁኝ ይሆናል። የምሰጣችሁ መልስ አዎን፣ ቃል በቃል መተርጎም ያለበት ነገር ነው የሚል ይሆናል። አንድን ነገር ለእግዚአብሔር የምንሳለው በፈቃደኝነት ነው። ወገዶቼ፣ እንግዲህ ስለቱ ከልብ ይሁን አይሁን የሚታየው ግን ከዚያ በኋላ ነው። ከዚህ በመቀጠል አራተኛውን ርዕሰ ጉዳያችን እንመለከታለን። ርስትን ወይም እርሻን በተመለከተ የተደነገገ የልዋጭን ደንብ እናያለን። ኦሪት ዘሌዋውያን ምዕራፍ 27 ከቁጥር 16 እስከ 25 ያለውን በኋላ ተመልከቱ። ትንሽ ሰፋ ይላል። ከቁጥር 16 እስከ 25 በዚህ ክፍል የምንመለከተው ነገር ወገኖቼ ትንሽ የተወሳሰበ ይመስላል። ምንም እንኳ በመሰረቱ ምድር የእግዚአብሔር ብትሆንም አንድ ሰው ርስቱን ለእግዚአብሔር ሊቀድስ ይችላል። ርስቱ የሚተመነው በፍሬያማነቱና ከኢዮቤልዩ ዓመት አንጻር ነው። በዚያ ጊዜ ማንኛውም ርስቱ ወደ መጀመሪያ ባለቤቱ ይመለሳል። በተለይም ደግሞ ይህ ይበልጥ ትኩረት ሊሰጠው የሚገባው ሰውየው ርስቱን የሰጠው የኢዮቤልዩ ዓመት መቅረቡን ግምት ውስጥ በማስገባት የሆነ እንደሆነ ነው። እንደ እውነቱ ከሆነ ይህ ሰው ስግብግብና ራስ ወዳድ ነው። አንድ ሰው የተበደረውን ርስት ለእግዚአብሔር መቀደስ አይችልም። እግዚአብሔር የሰውን ልብ ያውቃል ወገኖቼ። በመቀጠል ደግሞ አምስተኛውን ርዕሰ ጉዳያችንን እንመለከታለን። በስዕለት መልክ ለእግዚአብሔር የማይሰጡ ሦስት ነገሮች። ለእግዚአብሔር ግን የሚቀርበውን የእንስሳ በኩራት ማንም ይቀድሰው ዘንድ አይቻለውም። በሬ ቢሆን ወይም በግ ለእግዚአብሔር ነው። የረከሰ እንስሳም ቢሆን እንደ ግምቱ ይበዥው፣ በእርሱም የዋጋውን አምስተኛ ይጨምርበታል። ባይበዥም እንደ ግምቱ ይሸጣል ይላል። ዘሌዋውያን 27 ከቁጥር 26 እስከ 27 ያለውን ክፍል ይመለከቷል። ወገኖቼ፣ የሰውም ሆነ የእንስሳ በኩር ቀድሞውኑ ለእግዚአብሔር የተቀደሰ ወይም የተለየ ስለሆነ በስዕለት መልክ ለእግዚአብሔር ልንቀድሳቸው አንችልም። የእርሱ የሆነ ሁሉ ለእርሱ እንዲለይለት እግዚአብሔር ይፈልጋል። ለእግዚአብሔርም የተለየ እርም የሆነ ነገር ሁሉ ሰው ቢሆን ወይም እንስሳ ወይም የርስቱ እርሻ ቢሆን አይሸጥም፣ አይበዥም። እርም የሆነ ነገር ሁሉ ለእግዚአብሔር ቅዱሰ ቅዱሳን ነው። ከሰዎችም እርሚዮነ ሁሉ አይበጅም ፈጽሞ ይገደላል ይላል። ኦሪት ዘሌዋውያን 27 ከቁጥር 28 እስከ 29 ያለውን ይመለከቷል። በሁለተኛ ደረጃ በስዕለት መልክ ለእግዚአብሔር መቅረብ የሌለበት ደግሞ አስቀድሞ በስዕለት የተሰጠ ነገር ነው። ከመጽሐፈ ኢያሱ ምዕራፍ 6 እንደምንመለከተው ኢያሪኮ ለጥፋት የተወሰነች አገር ነበረች። ፈጽሞ መጥፋት እንዳለባት እግዚአብሔር የተናገረውን አካን ለራሱ በመውሰዱ ነበር እርሱ ራሱ የጠፋው። ኢያሱ ምዕራፍ 6 እና 7ን ይመለከቷል። ኢያሱ ምዕራፍ 6 እና 7ን ተመልከቱ። አሁን ደግሞ አለፍ ብለን ኦሪት ዘሌዋውያን ምዕራፍ 27 ከቁጥር 30 እስከ 33 ያለውን አንድ ላይ እንመለከታለን። ከቁጥር 30 እስከ 33 የምድርም አስራት ወይም የምድር ዘር ወይም የዛፍ ፍሬ ቢሆን የእግዚአብሔር ነው፣ ለእግዚአብሔር የተቀደሰ ነው። ሰውም አስራቱን ሊበጅ ቢወድ አምስተኛ ይጨምርበታል። ከበሬም ሁሉ ከአስር አንድ፣ ከረኛው በትር በታች ከሚያልፍ በግና ፍየል ሁሉ ከአስር አንድ ለእግዚአብሔር የተቀደሰ ይሆናል። መልካም ወይም ክፉ እንዲሆን አይመርመር አይለውጥም። ቢለውጠውም እርሱና ልዋጩ የተቀደሱ ይሆናሉ፣ አይበጀውም ይላል። እንግዲህ ወገኖቼ በስዕለት ለእግዚአብሔር ከማንሰጣቸው ነገሮች ሦስተኛው ደግሞ አስራት ነው። ምክንያቱም አስራት ቀድሞውኑ ለእግዚአብሔር የተለየና የተቀደሰ ነውና ነው። ቁጥር 34ን ተመልከቱ። እግዚአብሔር በሲና ተራራ ላይ ለእስራኤል ልጆች ሙሴን ያዘዘው ትእዛዛት እነዚህ ናቸው ይላል። ወገኖቼ ይህ ምዕራፍ የሚደመደመው ከላይ ባደመጥነው ቃል ነው። እንዲህም ከሆነ ደግሞ 27ኛው ምዕራፍ መጽሐፉ ከተጠናቀቀ በኋላ የተጻፈ ቅጥያ ሐሳብ ሳይሆን የራሱ የመጽሐፉ ክፍልና ቃል ነው ማለት ነው። አማኝ የሆነ ሁሉ በዚህ ቀን ስለ እግዚአብሔር ጸጋ ማመስገን አለበት፣ ምክንያቱም ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲበጀን መልካሙን ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷልና ይላል። ቲቶ ምዕራፍ 2 ከቁጥር 11 እስከ 14 ያለውን ተመልከቱ። ወደ ቲቶ መልእክት ምዕራፍ 2 ከቁጥር 11 እስከ 14 ያለውን ተመልከቱ።
ወጣት ማሴቡ አባተ ከወላይታ ሶዶ ግብርና ተቋም ኮሌጅ የጻፍክልን ደብዳቤ ደርሶናል። በጌታ የተወደድክ ወንድማችን ወጣት ማሴቡ አባተ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርልህ እያልን እኛም ሰላምታችንን በዚህ በራዲዮ ሞገድ አማካኝነት ባለህበት ስፍራ እናቀርብልሃለን። በእውነት እግዚአብሔር በቃሉ እንድናድግ ሕይወታችንን እጅግ ጠቃሚ በሆኑት የእርሱ ሐሳብና ዓላማ በመግለጥ እየሞላ የእምነት ኮረጆአችንንም ደግሞ ከቀን ወደ ቀን እየጨመረ እያሳደገ እየሞላ እነሆ እግዚአብሔር የእምነት ቁርጭምጭሚታችንንም እያጸናለን ነው። አንተ እንደ መሰከርከው አንተም እንደ ገለጥከው እግዚአብሔር ለብዙ ሰዎች ሐሳቡን በመግለጥ ብዙ ሕይወታቸው እንዲያድግ ከዚህም ከእግዚአብሔር ማድ እየተመገቡ እምነታቸው እንዲበረታ እንዲያድግ ፍሬ እንዲያፈራ አድርጓል። ይህንን ከማየት ይህንንም ደግሞ እያዩ ከመደነቅ በስተቀር ምን ማለት ይቻላል? ወጣት ማሴቦ እግዚአብሔር ለዘላለም እየተመሰገነ ይሁን። ከዘመናት በፊት ለኔና ለአንተ ለታላላቆች ለታናናሾች እግዚአብሔር አስቦ በዚህ የመጽሐፍ ቅዱስ ትምህርት በራዲዮ እቤታቸው ወገኖች ቁጭ ብለው የእግዚአብሔርን ቃል እንዲማሩና እንዲያድጉ ማድረጉ እጅግ ያስገርመኛል። በእውነት ነው የምልህ፣ እኔም ልክ እንዳንተ በእግዚአብሔር እግር ስር ቁጭ ብዬ ቃሉን እማራለሁ። ጌታ መንፈስ ቅዱስ በየዕለቱ ሕይወቴን በቃሉ ይሞላታል፣ ያድሳታል። እግዚአብሔር ደግሞ እነሆ እኔንም አንተንም የዚህ ዕድል ተካፋዮች አድርጎን ከቅዱሳኑ ጉባኤ ጨምሮና ደምሮ እንድንቀመጥ በቤቱም እንድንቆም ረድቶናልና ስሙን እጅግ አድርገን ከፍ ከፍ እናደርጋለን። እግዚአብሔር አምላካችን በሚቀጥሉት ዓመታት ደግሞ ለኔና ላንተ የሚረባ መንፈሳዊ ስንቅ አለው። ለወገኖች፣ ለአባቶች፣ ለእናቶች፣ ለታናናሾች፣ ለታላላቆች አዎ እግዚአብሔር ቋንቋ አለው። ታሪካችንን እግዚአብሔር አምላካችን በእውነት ከዚያ ነው የጀመረው። እኔናንተ ራሳችንን በማናቅበት ጊዜ፣ እኔናንተ ራሳችንን በጣልንበት ወቅት እግዚአብሔር አምላክ ደርሶ ደግሞ ቃሉን በመላክ ከኃጢአት አዘቅት ውስጥ አወጣን። በቤቱ እንድንቆም በፊቱም እንድንቆም እግዚአብሔር አምላካችን ረዳን። በልጁ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ የኔና ያንተን ሕይወት ታደገ። እግዚአብሔር ለዘላለም እየተመሰገነ ይሁን። አዎ ታሪካችንን በአንድ ወቅት የጀመረ እግዚአብሔር አምላካችን እስከ መጨረሻው ድረስ ደግሞ እኔናንተን በቤቱ እንደሚያጸናን እኔ ባለሙሉ ተስፋ ነኝ። እስቲ እንዲህ እንበላ። ወንድማችን ወጣት ማሴብ እንድንልክልህ የጠየቅከው ንጹሕ በፖስታ ቤት በኩል ባድራሻ ይላክልሃልና ተጠባበቅ። የነገውን ደብዳቤህን እኛም ደግሞ እንጠባበቃለንና ጻፍልን፣ ጸልይልን። ባንተ ኮሌጅ በመሰልጠኛው ማለቴ ነው ያሉትን ወንድሞችን ምህቶች በዚህ በራዲዮ ፕሮግራም ለመድረስ ወደ ኋላ አትበል። መስክርላቸው፣ እንዲያደምጡም ደግሞ አገልግላቸው። እግዚአብሔር ይባርክ።
ብዙ የነበረ ወንዳይን ሻረልኝ አጥያቴን በሞሎ ከኋላው ጣለልኝ በመስቀል ተረቆ ከኔ አስወገደው ጨካኙን ከሳሽን ባዶጁን ሰደደው እዚያ ጋ ጀመረ ታሪኬ ገና የምታለ ጠላቄ